ምዕራፍ 30 ሕዝቅያስ ለእስራኤል አምላክ ለይሁዋ ፋሲካን ለማክበር በኢየሩሳሌም ወደሚገኘው ወደ ይሁዋ ቤት እንዲመጡ ለእስራኤልና ለይሁዳ ሁሉ መልእክት ላከ። ለኤፍሬምና ለምናሴም እንኳን ሳይቀር ደብዳቤ ጻፈ። ይሁን እንጂ ንጉሡና መኳንንቱ እንዲሁም በኢየሩሳሌም ያለው መላው ጉባኤ ፋሲካን በሁለተኛው ወር ለማክበር ወሰኑ። በቂ ካህናት ራሳቸውን ስላልቀደሱና ሕዝቡ ገና በኢየሩሳሌም ስላልተሰበሰበ ፋሲካውን በመደበኛው ጊዜ ማክበር አልቻሉም ነበር። ይህ ዝግጅት በንጉሡና በመላው ጉባኤ ፊት ተቀባይነት አገኘ። ስለዚህ ሕዝቡ ወደ ኢየሩሳሌም መጥቶ ለእስራኤል አምላክ ለይሁዋ ፋሲካን እንዲያከብር በመላው እስራኤል ከቤርሳቤህ አንስቶ እስከ ዳን ድረስ አዋጅ እንዲነገር ወሰኑ። በተጻፈው መሠረት በዓሉን በጋራ አክብረው አያውቁም ነበር። ከዚያም መልእክተኞቹ የንጉሡንና የመኳንንቱን ደብዳቤዎች ይዘው ወደ እስራኤልና ወደ ይሁዳ ሁሉ ሄዱ። ንጉሡም እንዲህ የሚል ትእዛዝ አስተላልፎ ነበር።
የእስራኤል ሕዝብ ሆይ፣ የአብርሃም የይስሐቅና የእስራኤል አምላክ ወደ ሆነው ወደ ይሁዋ ተመለሱ። እሱም ከአሦር ነገሥታት እጅ ወደ አመለጡት ቀሪዎች ይመለሳል። አሁን እንደምታዩት መቀጣጫ እስኪያደርጋቸው ድረስ በአባቶቻቸው አምላክ በይሁዋ ላይ ታማኝነት የጎደለው ድርጊት እንደ ፈጸሙት እንደ አባቶቻችሁና እንደ ወንድሞቻችሁ አትሆኑ። አሁንም እንደ አባቶቻችሁ አንገታችሁን አታደንድኑ። የሚነድ ቁጣው ከእናንተ እንዲመለስ ለይሁዋ ተገዙ። ለዘላለም ወደ ቀደሰው መቅደሱ ኑ፣ አምላካችሁን ይሁዋን አገልግሉ። ወደ ይሁዋ ስትመለሱ ወንድሞቻችሁና ልጆቻችሁ በማረኳቸው ዘንድ ምሕረት ያገኛሉ፣ ወደዚች ምድር እንዲመለሱም ይለቋቸዋል። አምላካችሁ ይሁዋ ሩኅሩኅና መሐሪ ነውና ወደ እሱም ከተመለሳችሁ ፊቱን አያዞርባችሁም።
ስለዚህ መልእክተኞቹ ከከተማ ወደ ከተማ እየተዘዋወሩ የኤፍሬምንና የምናሴን እንዲሁም የዛብሎንን አገር ሁሉ አዳረሱ። ሕዝቡ ግን ያፌዝባቸውና ይሳለቅባቸው ነበር። ይሁን እንጂ ከአሴር ከምናሴና ከዛብሎን ምድር የተወሰኑ ሰዎች ራሳቸውን ዝቅ አድርገው ወደ ኢየሩሳሌም መጡ። በተጨማሪም የእውነተኛው አምላክ እጅ ከይሁዳ ሰዎች ጋር ስለነበር ንጉሡና መኳንንቱ በይሁዋ ቃል መሠረት ያስተላለፉትን ትእዛዝ እንዲፈጽሙ አንድ ልብ ሰጣቸው። በሁለተኛው ወር የቂጣን በዓል ለማክበር እጅግ ብዙ ሕዝብ በኢየሩሳሌም ተሰበሰበ። ጉባኤው እጅግ ታላቅ ነበር። እነሱም ተነስተው በኢየሩሳሌም የነበሩትን መሠዊያዎችና የዕጣን መሠዊያዎች ከነቃቀሉ በኋላ በቄድሮን ሸለቆ ውስጥ ጣሏቸው። ከዚያም በሁለተኛው ወር በ14ኛው ቀን የፋሲካን መሥዋዕት አረዱ። ካህናቱና ሌዋውያኑ አፍረው ስለነበር ራሳቸውን ቀደሱ። ወደ ይሁዋም ቤት የሚቃጠል መባ አመጡ። በእውነተኛው አምላክ ሰው በሙሴ ሕግ መሠረት የተሰጣቸውን መመሪያ ተከትለው መደበኛ ቦታቸውን ያዙ። ከዚያም ካህናቱ ከሌዋውያኑ እጅ የተቀበሉትን ደም ረጩ። በጉባኤው መካከል ራሳቸውን ያልቀደሱ ብዙ ሰዎች ስለነበሩ ሌዋውያኑ ያልነጹትን ሰዎች ለይሁዋ ለመቀደስ የፋሲካን መሥዋዕት የማረድ ኃላፊነት ተጥሎባቸው ነበር። እጅግ ከፍተኛ ቁጥር ያለው ሕዝብ በተለይም ከኤፍሬም፣ ከምናሴ፣ ከይሳኮርና ከዛብሎን የመጡ ሰዎች ራሳቸውን ያላነጹ ቢሆንም የተጻፈውን መመሪያ ተላልፈው ፋሲካውን በሉ። ይሁንና ሕዝቅያስ እንዲህ ሲል ጸልየላቸው፣
ጥሩ የሆነው ይሁዋ ይቅር ይበል። የቅድስናውን መስፈርት አሟልተው ራሳቸውን ባያነጹም እንኳ እውነተኛ አምላክ የሆነውን የአባቶቻቸውን አምላክ ይሁዋን ለመፈለግ ልባቸውን ያዘጋጁትን ሁሉ ይቅር ይበላቸው።
ይሁዋም ሕዝቅያስን ሰምቶ ሕዝቡን ይቅር አለ። በመሆኑም በኢየሩሳሌም የተገኙት እስራኤላውያን የቂጣን በዓል ለሰባት ቀናት በታላቅ ደስታ ከበሩ። ሌዋውያኑና ካህናቱም ከፍ ባለ ድምፅ ለይሁዋ የሙዚቃ መሣሪያዎቻቸውን በመጫወት በየዕለቱ ይሁዋን ያወድሱ ነበር። በተጨማሪም ሕዝቅያስ ይሁዋን በማስተዋል ያገለግሉ የነበሩትን ሌዋውያን ሁሉ በማነጋገር አበረታታቸው። እነሱም የኅብረት መሥዋዕቶች በማቅረብና ለአባቶቻቸው አምላክ ለይሁዋ ምስጋና በማቅረብ በዓሉ ተጀምሮ እስኪያበቃ ድረስ ለሰባት ቀናት በሉ። ከዚያም መላው ጉባኤ ለተጨማሪ ሰባት ቀናት በዓሉን ለማክበር ወሰነ። በመሆኑም እንደገና ለሰባት ቀናት በዓሉን በታላቅ ደስታ ከበሩ። የይሁዳ ንጉሥ ሕዝቅያስም 1,000 በሬዎችና 7,000 በጎች ለጉባኤው ሰጥቶ ነበር። መኳንንቱ ደግሞ 1,000 በሬዎችና 10,000 በጎች ለጉባኤው አበረከቱ። እጅግ ብዙ ካህናትም ራሳቸውን ቀደሱ። መላው የይሁዳ ጉባኤ፣ ካህናቱ፣ ሌዋውያኑ፣ ከእስራኤል የመጣው መላው ጉባኤ እንዲሁም ከእስራኤል ምድር የመጡትና በይሁዳ የሚኖሩት የባዕድ አገር ሰዎች እጅግ ተደሰቱ። ከእስራኤል ንጉሥ ከዳዊት ልጅ ከሰለሞን ዘመን አንስቶ በኢየሩሳሌም እንዲህ ያለ ነገር ሆኖ ስለማያውቅ በኢየሩሳሌም ታላቅ ደስታ ሆነ። በመጨረሻም ሌዋውያኑ ካህናት ተነስተው ህዝቡን ባረኩ። አምላክም ድምጻቸውን ሰማ። ጸሎታቸውም ወደ ቅዱሱ መኖሪያው ወደ ሰማያት ደረሰ።